ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ ሐምሌ 19 2011 ዓ.ም ምረስ ስርጭታችን ጀመረ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ። የምሽቱ አስተናጋጆቻችሁ ሰሎሞን አባተና
ጤና ይስጥልኝ እኔም አዲስ አበበ ነኝ።
ሜዲተራኒያን ባህር ላይ 150 ያህል ፍልሰተኞች ሰጥመው ሳይሞቱ እንዳልቀረ ተነገረ።
كنا 300 شخص في القارب خش فيها المية و تم انقاذنا 100 شخص
بسطمو جلبا لا يتسافرن ينبرنو سوت 300 نونالن وها كغرانا كقني ممطات تجمر جلبوا مستم جمرت بجلبوا لا ينبروا سيتوچنا حصانات بملو موتوا الحمد لله انيا ل 7 ساعات ياكل وانيتن باساس غاريوچ اماكنينت فيوتاچن لترف تشلوال يهو اهونم 2 كن هونونال ازي مريت لاي هونن كچغر غار تفاطنا لرداتا يمطا منن ماكال يلل ብዙ አስክሬን እየተገኘ ወደኛ እየመጣ ነው።
ከአደጋ ከተረፉት አንዱ ኤርትራዊ ስደተኛ አብደላ አህመድ የተናገረውን ትርጉም ነው የሰማችሁት። አብይ ርዕስ ይዘግብበታል።
የኢትዮጵያ ህገ መንግስት ለአንድነቱ ዋስትና ይሰጣል።
አንድ ዋናው ነጥብ ለኔ ለኢትዮጵያ አንድነት ዋስትና የሚሰጥ ህገ መንግስት አይደለም። አንድ ሁለተኛ የኢትዮጵያን አገራዊ ባለቤትነት ከዜጎች ነጥቆ ብሔር ብሔረሰቦች ለሚባሉ ቡድኖች የሰጠ ነው።
የቀድሞ የተቃዋሚ መሪና እንደራሴ የነበሩት አቶ ልደቱ አያሌው ናቸው። በመጽሔት ዘገባ ይዘናል።
የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡን። እንዲሁም በአሃዱ ሬዲዮ 94.3 ላይም በቀጥታ ልትሰሙን ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና አዲሱ ያሰማናል።
የአማራ ዲሞክራሲያዊ ንቅናቄ አብን የጽፈት ቤት ኃላፊውን ጨምሮ 3 ከፍተኛ አመራሮች ዛሬ ታሰሩብኝ ሲል አስታወቀ። የንቅናቄው ሊቀመንበር ዶክተር ደሳለኝ ጫኔ ማምሻውን እንደገለጡት ለምርመራ ተፈልጋላችሁ ተብለው ነው በፖሊስ የተወሰዱት። በእስር የነበሩና የ3000 ብር ዋስ ተጠይቀው የከፈሉ ግን ያልተለቀቁ አመራሮች መኖራቸውንም ተናግረዋል። አስቴር ምስጋናው ተጨማሪ አላት።
ዛሬ ተጨማሪ የአብን አመራሮችና አባላት እስር ቀጥሏል። በዚህም ጽፈት ቤት ኃላፊያችን አቶ በለጠ ካሳ፣ አዲስ አበባ የፖለቲካ ጉዳይ ዘርፍ ኃላፊ አንተነህ ስለሺ፣ እንዲሁም ንጉሴ ይልቃል የየካ ክፍለ ከተማ ወጣቶች ጉዳይ፣ እነዚህ 3ቱ በአዲስ አበባ ፖሊስ ኮሚሽን 3ኛ በሚባለው ታስረዋል። ከዚህ በተጨማሪ
ከነዚህ አመራሮች በተጨማሪ ከቀናት በፊት ከዚህ በፊት የታሰሩብንን አመራሮቻችንና አባሎቻችንን የፍርድ ሂደት ለመከታተል ፍርድ ቤት በር ላይ ከሄዱት መካከል የ3000 ብር ዋስ ተጠይቆ ገንዘብ ቢከፈልም ያልተለቀቁ አመራሮች አሉን ብለዋል።
ሽደዛሙ ልጅታ የኮልፌ ቀራኒ ድርጅት ጉዳይ ኃላፊ፣ አውቀት አላቸው የኪርኮስ ድርጅት ጉዳይ ኃላፊና የማስ አሰፋ የቦሌ ክፍለ ከተማ ሰብሳቢያችንም እንዲሁ በዋስ እንዲወጡ ተብሎ ነበርና ቲሸርት ለብሰው ከታሰሩት ጋር ብር ከከፈል በኋላ ለእያንዳንዳቸው 3000 ብር አይወጡም ተብለው እነሱም ወደ 3ኛ ፖሊስ ጣቢያ ተወስደዋል ማለት ነው።
ዛሬ በቁጥጥር ስር የዋሉት እነዚህ ከፍተኛ አመራሮችና አባሎቻቸው ፖሊስ ምን ብሎ ነው የወሰዳቸው? ምክንያት ተገልጾላቸዋል?
እስካሁንም በተደጋጋሚ የተደረጉ ሰዎች ላይ ተመሳሳይ መረጃ ነው የሚሰጠን፣ ለምርመራ ይፈለጋሉ ነው ባለው። አንዳንዶቹም ክርስቲያኖችና ፍርድ ቤት የቀረቡትም ምስማል በሽብር ተከሰዋልና ሰኔ 15 ከተፈጸመው የአማራ ክልል አመራሮችና የአዲስ አበባ ውስጥ የተካሄደው ጦር መኮንኖች ግድያ ጋር ተጠርጥረዋል። ከዛ ጋር ተያይዞ ነው የሚባለው።
ጉዳዩን ለማጣራት ወደ አዲስ አበባ ከተማ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ስልክ ብደውልም መልስ ማግኘት አልቻልኩም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር እናመሰግናለን። በሌላ የክልሉ ዜና ባህር ዳር ከተማ በተደረገው የከፍተኛ አመራሮች ግድያና መፈንቅለ መንግስት ሙከራ ከተጠረጠሩት መካከል በነ ብርጌዴር ጀነራል ተፈራ ማሞ የክስ መዝገብ ከተከሰሱት ውስጥ 57ቱ ጉዳያቸው ተጣርቶ ከእስር እንዲፈቱ የባህር ዳር ዙሪያ ወረዳ ፍርድ ቤት ዛሬ ወስኗል። ወደ ኋላ ላይ መጽሔት ዘገባ ያክልበታል። ኢትዮጵያውያን የፊታችን ሰኞ 200 ሚሊዮን ችግኞችን በአንድ ቀን በመትከል የዓለምን ክብረ ወሰን ለመስበር ተዘጋጅተዋል ተባለ። ዘጋቢያችን እስክንድር ፍሬው ማምሻውን በላከልን መረጃ መሰረት የጠቅላይ ሚኒስትር አብይ አህመድን ጥሪ ተግባራዊ በማድረግ በሚካሄደው ችግኝ ተከላ አገልግሎት ሰጪ መስሪያ ቤቶች ዝግ ይሆናሉ። የአረንጓዴ አሻራ ቀን ተብሎ በተሰየመው በዚህ ችግኝ ተከላ ቀን የሚተከሉትን ጨምሮ በክረምት ወራት 4 ቢሊዮን ችግኞች በመላ አገሪቱ ለመትከል ታቅዷል። ጠቅላይ ሚኒስትር አሁን ማምሻውን ባስተላለፉት መልእክት የፊታችን ሰኞ በሚካሄደው የችግኝ ተከላ በመሳተፍ አረንጓዴ አሻራችንን እናኑር ማለታቸውንም እስክንድር ገልጦልናል። አሁን ያለው ህገ መንግስት ለኢትዮጵያ አንድነት ዋስትና የሚሰጥ አይደለም ሲሉ አንድ የቀድሞ ተቃዋሚ መሪና የፓርላማ አባል ተናገሩ። ህገ መንግስቱ ለፌደራሊዝም ሳይሆን ለኮንፌደሬሽን ወይም ለመነጣጠል የሚሆን ነው ሲሉም የተቃዋሚው መሪ አቶ ልደቱ አያሌው ለአሜሪካ ድምጽ ተናግረዋል። ቀጣዩን አገር አቀፍ ምርጫ ተከትሎ የኃይል አስተላለፍ ለውጥ ሊኖር እንደሚችል የጠቆሙት አቶ ልደቱ መንግስቱን ለማሻሻል የተሻለው አጋጣሚ ይህ የሽግግር ወቅት መሆኑንም ጠቁመዋል። በመጽሔት ላይ ተጨማሪ ዘገባ ይኖረናል። በዚህም ላይ በሊቢያ ጠረፍ አቅራቢያ ሜዲትራኒያን ባህር ላይ በጀልባ ተሳፍረው ከነበሩት 250 ያህል ስደተኞች ውስጥ ወደ 150 የሚሆኑ ትናንት ሰጥመው ህይወታቸው ሳልፍ እንዳልቀረ የተባበሩት መንግስታት የስደተኞች መርጃ ድርጅት UNHCR አስታውቋል። 147 ስደተኞች በአሳ አስጋሪዎች እርዳታ ህይወታቸው መትረፉን ድርጅቱ በድረገጹ ባወጣው መግለጫ አስታውቋል። ትናንት አሙስ የደረሰው ይህ አደጋ በዚህ አውሮፓውያን አመት እስካሁን ሜዲትራኒያን ባህር ላይ ከደረሱት ሁሉ የከፋ እንደሆነም ድርጅቱ አስታውቋል። የአደጋው ሰለባ የሆኑት አብዛኛዎቹ የሱዳንና የኤርትራ ዜግነት ያላቸው ናቸው ተብሏል። በዚህም ላይ አብይ ርዕሳችን ዘገባ አለው። ኢትዮጵያ እስራኤላዊውን በንግድ ስራ ተዳዳሪ ግለሰብ መንሺ ማለም ወይንም ምናሴ ሌቪን ከእስር ፈታች። መረጃውን ፈ ያደረጉት ሌቪ እንዲፈታ አንድ የሉካም ቡድን በመምራት ወደ ኢትዮጵያ ተጉዘው መንግስት ለሌቪ መፈታት አስተዋጽኦ ያደረጉት የዩናይትድ ስቴትስ ምክር ቤት አባል ክሪስ ስሚት ናቸው። ዜናውም በቅድሚያ ይፋ የሆነው ትናንት አሙስ በወጣውና በእንግሊዝኛ ቋንቋ በሚታተመው በእስራኤሉ ጀሩሳሌም ፖስት ጋዜጣ ላይ ነው ተብሏል። ከገንዘብ ወንጀል ጋር በተያያዘ ክስ እንደ አውሮፓ ቁጣጠር በ2015 የታሰረው ሌቪ ከመታሰሩ አስቀድሞ ኢትዮጵያ ውስጥ በእስራኤሉ የማዕድን አሰሳና ቁፋሮ ቅርንጫፍ መስሪያ ቤት ውስጥ ለሰባት ዓመት ሲሰራ እንደነበር ታውቋል። ሌቪስ እንደታሰረ ሰሞን አዲስ አበባ ውስጥ የሚታተመው ፎርቹን ጋዜጣ እንደዘገበው የኢትዮጵያ ባለስልጣናት ሌቪዝን ያሰሩት በጉቦ፣ በቀረጥ ወይም በግብር ማጭበርበር እና በብዙ ሚሊዮን ዶላር በሚገመት ህገወጥ የገንዘብ ዝውውር ወንጀል እንደሆነም ተገልጧል። በ55 የዕድሜ ክልል ውስጥ የሚገኘው ሌቪስ የቀረበበት ክስ ሐሰት መሆኑን ቢያስተባብልም የተፈረደበት ግን ችሎት ሳይቀርብ መሆኑም ታውቋል። በዚህም ላይ ዘገባለ። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት ነው። ብሪታንያ በምንም መንገድ በመጪው ጥቅምት ወር ከአውሮፓ ህብረት እንደምትወጣ አዲሱ ጠቅላይ ሚኒስትር ቦሪስ ጆንሰን ቀደም ሲል የነበረውን ውሳኔ አጽንኦት ሰጥተው ተናገሩ። በዚህ ሳምንት በተካሄደው የስልጣን ፕወዛ ጆንሰን የተቃዋሚ ኃይላትን በማስወገድ ታማኝ ያሏቸውንና የእንግሊዝን ከህብረቱ መውጣት የሚደግፉትን አዳዲስ ወገኖች በካቢኔያቸው ሰይመዋል። ሄንሪ ሪጅዌል ከለንደን የላከልን ዘገባ ቆንጅታዬ ታቀርባለች።
አዲሱ ጠቅላይ ሚኒስትር ቦሪስ ጆንሰን በዚህ ሳምንት ከበድ ያለ የካቢኔ ሹምሽር አካሂደዋል። ተቀናቃኞቻቸውን ከካቢኔው መንጥረው ታማኞቻቸውንና የብሪታንያን ከአህጉራዊ ህብረት መውጣት የሚደግፉ ፖለቲከኞችን ሾመዋል። ጠቅላይ ሚኒስትሩ ለፓርላማው ባደረጉት የመጀመሪያ ንግግራቸው ከሁሉም በላይ ጥቅምት 31 ቀን ከአውሮፓ ህብረት መውጣታችን ነው ሲሉ ቃል ገብተዋል።
would cause a catastrophic loss of confidence in our political
ያን ባናከናውን የፖለቲካ ስርዓታችን እጅግ ከባድ ሆነ የትምምንጦት መቅሰፍት ያገኛል።
የቀደሙት ጠቅላይ ሚኒስትር በተዋዋሉት የብሪታንያ አወጣጥ ስምምነት የአየርላንድን ድንበር የሚመለከተውን ክፍል መሰረዝን ጨምሮ እንደገና መደራደር አለብን ያሉት አዲሱ ጠቅላይ ሚኒስትር ብሪታንያ ከህብረቱ ስትወጣ ወርቃማ ዘመን ይጠብቃታል ሲሉ ቃል ገብተዋል።
We will throw ourselves into these negotiations with the greatest energy
እዚህ ድርድር ውስጥ የምንገባው ታላቅ ጥንካሬና ቁርጠኝነትን ይዘን ደግሞም የወዳጅነት መንፈስ ሰንቀን ነው። የአውሮፓ ህብረትም በዚህ መጠን ዝግጁ ይሆናል ብዬ ተስፋ አድርጋለሁ። በፍቺው ስምምነት ዙሪያ ከእንግዲህ አንደራደርም የሚለውን እንቢታውንም እንደገና ያስብበታል ብዬ ተስፋ አድርጋለሁ። ግን አደረጉትም አላደረጉት ዩናይትድ ኪንግደም ባንክስ 50 መሰረት ካለምንም ስምምነት መውጣቷ የማይቀር ነው።
ይዛቻቸው ታዲያ ከተቃዋሚዎቻቸውና በአውሮፓም ደረጃ ውግዘት አስከትሎባቸዋል። አንዱ የአየርላንድ ጠቅላይ ሚኒስትር ሊዮ ባራዳካር ናቸው። የቀደሙት ጠቅላይ ሚኒስትር ቴሬሳ ሜይ የተደራደሩበትን ስምምነት ፓርላማው 3 ጊዜ ውድቅ አድርጎታል። ካለ ስምምነት ለማስወጣት የሚደረግ ማናቸውንም ሙከራ የኢኮኖሚ መክሰፍት ስለሚያስከትል እንደማይቀበሉት የፓርላማ አባላቱ አስታውቀዋል። ቦሪስ ጆንሰን ሀገራቸውን ከህብረቱ በግድ ለማስወጣት ፓርላማውን እስከማገድ እንደማይሄዱም ቁርጥ አድርገው የተናገሩት ነገር የለም። ያ ከሆነ ከባድ ህገ መንግስታዊ አንደምታ እንደሚያስከትል ነው ተንታኞች የሚናገሩት።
ቆንጅታይ እናመሰግናለን። ዜናው በቃ።
አመሰግናለሁ አዲሱ ለዜናው። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትዝ በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ በፌስቡክ ላይቭም አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ሐምሌ 19 2011 ዓመተ ምህረት ምሽት ፕሮግራም ነው። በአሃዱ ራዲዮ 94.3 ላይም በቀጥታ ልትከታተሉ ትችላላችሁ።
አድማጮች፣ በደቡብ አከላለል ጉዳይ ላይ ከተካሄደ ውይይት ያዝናቸው ቅንብሮች አሉ። እነዚህንም እናስተማለን።
በሁለተኛው አጋማሽ ላይ ይዘናል። እንደዚሁም ከአዲስ አበባ ከአምቦ በሕገ መንግሥቱ ላይ የተደረገ ውይይት እንደዚሁም የደቡብን አከላለል ቀደም ሲል እንደተገለጸው የሚያካትቱ ዘገባዎችን ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ከሊቢያ ጠረፍ አቅራቢያ ሜዲትሬኒያን ባህር ላይ በጀልባ ተሳፍረው ከነበሩት 250 ያህል ስደተኞች ውስጥ 150 ያህሉ ትናንት ሰጥመው ሕይወታቸው ሳያልፍ እንዳልቀረ የተባበሩት መንግሥታት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር አስታውቋል። ድርጅቱ 147 ስደተኞች በአሳ አስጋሪዎች እርዳታ ሕይወታቸው መትረፉን ድረገጹ ላይ ባወጣው መግለጫ አመልክቷል። ትናንት ሐሙስ የደረሰው ይህ አደጋ በዚህ አውሮፓውያን ዓመት እስካሁን ሜዲትሬኒያን ባህር ላይ ከደረሱት ሁሉ የከፋው እንደሆነም ድርጅቱ አስታውቋል። የአደጋ ሰለባ የሆኑ አብዛኛዎቹ የሱዳንና የኤርትራ ዜግነት ያላቸው ናቸው። ጽዮን ግርማ በዓለም አቀፍ ዜና ወኪሎችና በአሜሪካ ድምፅ የተጠናቀረውን ዘገባ አካታ ተከታዩን አቅርባለች።
ትላንት ሐሙስ ከሰዓት በኋላ በሜዲተራኒያን ባህር ላይ በደረሰው ከዚህ የጀልባ መገልበጥ አደጋ ከተረፉት ስደተኞች መካከል አብደላ አህመድ ከረጅም ሰዓታት የውሃ ላይ ቆይታ በኋላ መትረፋቸውን ይናገራል።
ኩነቱል ሽመሰክስ ፊል ቃሪብ ፈሽፊ አልመያ ወተም እንቃዝና 100 شخص
በሰጠመው ጀልባ ላይ ተሳፍረን የነበርነው ሰዎች 300 እንሆናለን። ውሃ ከግራና ከቀኝ መምጣት ሲጀምር ጀልባዋ መስጠም ጀመረች። በጀልባው ላይ የነበሩ ሴቶችና ህፃናት በሙሉ ሞተዋል። አልሐምዱሊላህ እኛ ለሰባት ሰዓት ያክል ዋኝተን በአሳስጋሪዎች አማካኝነት ህይወታችን ሊተርፍ ችሏል። ይሄው አሁንም ሁለት ቀን ሆኖናል እዚህ መሬት ላይ ሆነን ከችግር ጋር ተፋጠናል። ለእርዳታ የመጣ ምንም አካል የለም። ብዙ አስክሬን እየተገኘ ወደኛ እየመጣ ነው። አሁንም መሬት ላይ ሆነን ከሞት ጋር እየታገልን እንገኛለን።
የተባበሩት መንግስታት የስደተኞች መርጃ ድርጅት የተረፉ ስደተኞችን ቃል ማኛ አድርጎ በጀልባው ላይ ተሳፍረው የነበሩት 250 ይሆናሉ ብሏል። ሴቶችና ህጻናትም ይበዛባቸዋል። ከነዚህ መካከል 147 የሚሆኑት ደግሞ የሊቢያ የጠረፍ ጥበቃ አባላትና የአካባቢው አሳ አጥማጆች ደርሰውላቸው ህይወታቸው ሊተርፍ ይችላል። 150 ግን ሰጥመው ሊሞቱ ይችላሉ የሚለው ስጋት አመዝኗል ብሏል። የተረፉት ስደተኞችን አስክሬን እያዩ መሆኑን ተናግረዋል። ሌላው ስሙን ያልገለጸው ስደተኛ ከአደጋው መትረፍ በኋላ የሰጠሙት መሞታቸውን ያረጋግጣል።
ዳፍተሩን ዊር ፍሮም ሊቢያ ጋር ወንቶ
አብዛኞቹ ስደተኞች ሴቶች ነበሩ። ከሁለት ሴቶች በስተቀር የተረፈ የለም። ሁሉም ሞተዋል። ሁለት ሴቶች ብቻ ናቸው ራሳቸውን ያዳኑት። ማንም ሊያድነን አልቻለም። ራሳችንን ያዳነው በውሃው ውስጥ ከሰባት ሰዓታት በላይ ቆይተናል።
የተባበሩት መንግስታት ድርጅት ከፍተኛ ኮሚሽን UNHCR ከተረፉት ሁለቱ በአስኪ ሁኔታ ሆስፒታል እንዳሉ ጨምሮ ገልጿል። ከእንጨት የተሰራው ጀልባ ፍልሰተኞቹን ይዞ ወደ አውሮፓ ሲጓዝ ከሊቢያ ዋና ከተማ ትሪፖሊ በስተምስራቅ አልሁምስ የሚባል የጠረፍ አካባቢ ተገልብጧል ብሏል። የድርጅቱ ቃል አቀባይ ቻርሊ ያክስሊ ስለ ሁኔታው ለአሜሪካ ድምጽ ሲናገሩ ስደተኞቹ እየገጠማቸው ያለው ሁኔታ እጅግ ሰቅጣጭ ነው ብለዋል።
Libya is a very complex situation whereby, you have people who are perhaps already fleeing their homes.
በሊቢያ ያለው ሁኔታ በጣም እየተወሳሰበ መሆኑን እናውቃለን። ከሀገራቸው ችግርን ሸሽተው የሚመጡ ሰዎች እዚህ ሲደርሱ ወደ አውሮፓ እናስገባቸዋለን በሚሉ ህገወጥ የሰው አዘዋዋሪዎች እጅ ወድቀው ሀገራቸው ከነበረው ችግር በላይ ይጋፈጣሉ። ስለዚህም ከባለፉት ጥቂት ወራት ጀምሮ ሊቢያ ውስጥ ግጭቶች እየበረቱ ሲሄዱ አስተውለናል። ይህ ማለት ደግሞ እንኳን ለስደተኞች ይቅርና ሰላማዊ የሀገሬው ሰዎችም እርዳታ ያስፈልጋቸዋል።
በሌላ በኩል አልሙስ በተባለው የሊቢያ ጠረፍ ላይ በእስር ላይ የሚገኙ ስደተኛ ኤርትራውያንን በስልክ አግኝተን አነጋግረን ነበር። እነዚህ ካደጋው የተረፉትን አይተዋቸው እንደነበር ገልጸውልናል። አንድ ስሙን መግለጽ ያልፈለገ በእስር ላይ የሚገኝ ኤርትራዊ ስደተኛ
ትናንትና የሆነ አደጋ እናመጣለን እንደማር ላይ እና እዚህ ደውሶ ነበር እኛ ጋር መጥቶ ነበር መጀመሪያ።
እሺ የት ነው እናንተ ያላችሁ?
ኮንግዝ ነው የሚባለው ወደብ ነው። እና ይሄ እስሩ ደግሞ ስለሞላ እዚህ ጋር ያለ ሀላፊ ማለት ነው አውጥታቸው የሆነ በቃ መንገድ ላይ ጥላቸው ነበር ለሚመለከተው አካል ምናምን ደዋውለን ማለት ነው ሰዎች እንደደርስላቸው ምናምን አደረግ። ከዚያ እንደገና ተመልሶ ወደ እኛ መጥቶ ነበር። እንደገና ሀላፊ በዚህ አውጥቶ በቃ መንገድ ላይ ነው ሎት ያለው። አሁን ደግሞ የሆኑ ሰዎች እየተባበራቸው ነው ወደ ትራቭለስ እየተላቸው ነው መሰለኝ።
እናንተ ጋር መጥተው የነበሩት ስንት ናቸው?
ብዛታቸው እንኳን አላወቅናቸው እንጂ ወጣናትም ትተሽም ወንዶችም ናቸው ያለው። እኛ እዚህ ጋር ያለነው ጋር እየጠበቅን ነው ያለነው። እስካሁን ግን ምንም አዲስ ነገር የለም። እዚህ ጋር አመት አራት ወር ምናምን አድርገናል።
ሌላው ሮቤል የተባለው ስደተኛ ደግሞ ከተረፉት ውስጥ የተወሰኑት አሁንም በከፍተኛ ችግር ላይ ናቸው ይላል።
እዚ ብርግጥ ስለዚህ ሁሉም አይክል ነው ግን ለምኝት ነው ቀደማ
የሊቢያ ባህር ኃይል 100 የሚሆኑ የዳኑትን ወደዚህ ኮመስ የሚባል የስደተኞች ቦታ መጣ። ይህም ቦታ የሚጠብቀው ግለሰብ ቦታው በቂ አለመሆኑና በቂ ምግብ እንደሌለው በመግለጽ እንዳይገቡ ከለከለ። ከዛ ሌላ ወታደራዊ አዛዥ 45 የሚሆኑ ኤርትራውያንን ከደጅ በመኪና ይዞ መጣ። ያመለጡ መስሎት ነው። ነገር ግን ያመለጡ አለመሆናቸውና እንዳይገቡ መከልከላቸው ሲነገረው ወደ ሌላ ጣቢያ ወስዳቸዋለሁ ብሎ ይኸው ሜዳ ላይ ጥሏቸው ሄደ። በስልክ አግኝተናቸዋል።
ባለፈው ጥር ወር ሊቢያ ጠረፍ ላይ 117 የሚሆኑ ፍልሰተኞች ሞተዋል ወይም የደረሱበት ጠፍቷል። ባለፈው ግንቦትም 65 የተሳፈሩበት ጀልባ ቱኒዚያ ጠረፍ ላይ ተገልብጦ ቢያንስ 65 ሰዎች መሞታቸው አይዘነጋም።
አመሰግናለሁ ጽዮን ለዘገባው። ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበር። የመጽሔቱ ዘገባዎች ይቀጥላሉ።
የፌዴራሉ የመጀመሪያ ደረጃ ፍርድ ቤት ልደታ ምድብ 8ኛ ፍትሐ ብሔር ችሎት የአቶ ኤልያስ ገብሩን አካል ወይም የሃቤስ ኮርፐስ ጥያቄ ነጻ የማድረግ አቤቱታ ውድቅ አደረገ። የከሳሽ ጠበቃ ለበላይ ፍርድ ቤት የይግባኝ አቤቱታቸውን እንደሚያቀርቡ አስታውቀዋል። መለስካቸውማ ዝርዝሩን ልኳል።
ከጥቂት ሳምንታት በፊት በፖሊስ ተይዞ በአዲስ አበባ ፖሊስ ኮሚሽን በእስር ላይ የሚገኘው ጋዜጠኛ ኤልያስ ገብሩ ለፍርድ ቤት ያቀረበው አካልን ነጻ የማድረግ አቤቱታ ውድቅ ተደረገበት። የፌዴራሉ መጀመሪያ ደረጃ ፍርድ ቤት ልደታ ምድብ 8ኛ ፍትሐ ብሔር ችሎት ዛሬ በጽፈት ቤት አቤት ባዩን አስቀርቦ የተከሳሽንና የከሳሽን ክርክር ሰምቷል። የከሳሽ ጠበቃ አቶ ተማማ አባቦልጉ ለቪኦኤ እንዳስረዱት ፖሊስ ከሳሽ ያቀረበውን አቤቱታ ተቃውሞ ተከራክሯል። ከሳሽ በቁጥጥር ስር ከዋለ በኋላም ፍርድ ቤት ይቀርብ እንደነበረ አስረድቷል። ፍርድ ቤቱ የከሳሽ የአቶ ኤልያስን አቤቱታ ተመልክቶ ፖሊስ ያቀረበውን ክርክር ተቀብሎ ከሳሽ ያቀረበውን አካልን ነጻ የማድረግ አቤቱታ ውድቅ እንዳደረገው አቶ ተማማ አባቦልጉ ገልጸዋል። ፍርድ ቤቱ የሰጠውን ትንታኔ ግን አልተቀበሉትም።
ምክንያቱ በጊዜ ቀጠሮ ፍርድ ቤት ቀርቧል የሚል ነው። እኛ ከስ ፍርድ ቤት ቀርቦም ቢሆን ብለን ነው ክስ ያቀረብነው። ፍርድ ቤት ቀርቦም ቢሆን እስራቱ ህገወጥ ነው። ምርመራ ያጣራ ያለው አዲስ አበባ ፖሊስ ነው። አዲስ አበባ ፖሊስ የጸረ ሽብር ክስ የሚቀርብን ጉዳይ ማጣራት አይችልም። ስለዚህ የጸረ ሽብር ግብረ ኃይል ተብሎም በሌላ መልኩ የተቋቋመ ከፖሊስ ከደህንነትና ከመንግስት አካል ደግሞ በህግ ስላልተቋቋመ ያን ማጣራት አይችልም ነው። አሁን ዛሬ ደንበኛዬም ቀርቦ ምንድነው ያስረዳው? የያዙኝም ሰዎች አንደኛው መታወቂያቸው አላሳዩኝም። ለምን እንደታሰርኩም አልነገሩኝም። ሐላግን ቃልን የተቀበሉኝ ሰዎች አዲስ አበባ ፖሊስ ሰዎች ናቸው። የያዙኝም ሰዎች አላሳጠራ አዲስ አበባ ፖሊስ ሰዎች ናቸው። የተመረመርኩ ያሉ በእነሱ በፌደራል ፖሊስ አይደለም። ስለዚህ ይሄን የማጣራ ስልጣን የሌለው ቡድን ነው ያጣራ ያለው ብሎ ለፍርድ ቤቱ አስረድቷል። ስለዚህ ዋናው ክርክራችን ይሄ ነው። ዋናው ክርክራችን ስልጣን የሌለው አካል ነው ያጣራ የሚለውን ሲሆን ፍርድ ቤቱ ያን ማጣራት አልፈለገም። ወይም እንግዲህ በአቤቱታችን ላይ በግልጽ አክሷል። ፍርድ ቤቱ በውሳኔ ላይ በግልጽ አስሮታል። ለነዛ ጥያቄዎች ለኛ ጥያቄዎቻችን ምንም ሳይል ፍርድ ቤት ቀርቧል በሚል ብቻ የአካል ነጻ የማውጣት ክሳችንን ሳይቀበለው ቀርቷል ማለት ነው።
የአካል ነጻ የማውጣት ህግ የሚለው ምንድነው?
እንደዚህ ህገ ወጥ ስራ ሰለባ የሆኑ ሰዎች ማንንም ነው? አዎ፣ በህግ የተሰጠው ስልጣን የሌለው ሰው በህጉ መሰረት ሳይሆን ካሰረህ ማለት ነው። አሁን አዲስ አበባ ፖሊስ ኤልያስን አስሮ ምርመራ እያደረገ እንዳለው አዲስ አበባ ፖሊስ ፌደራል ፖሊስ አይደለም። ኤልያስ ያለው በአካል ያቀረበው አዲስ አበባ ፖሊስ ነው። ፍርድ ቤቱ ይሄን ያየ ጭምር ፍርድ ቤት ቀርቧል በሚል ብቻ ህገ መንግስቱ ላይ ያለው ሁሉ ተክሰናል። አንድ ሰው ሲያዝ ለምን ተያዘ ይነገረዋል። ይሄ ሁሉ አልተደረገም። የፍርድ ቤት መጥሪያ አልነበረም። ማታ 2:40 ነው የተያዘው። ያዘን በኋላ በጣም ኢሰባዊ በሆነ መልኩ ነው የተያዘው። እነዚህ ዝርዝር ነገሮችን ደንበኛዬም ራሱ ኤልያስ ራሱ በዝርዝር አቅርቧል። እኔም አቅርቤያለሁ። ፖሊስም አልካደም። ይዞት የቀረበውም የአዲስ አበባ ፖሊስ ነው። ምርመራ እያጣራው እኔ አይደለሁም ማለት ምን ማለት ነው? ነው ብለን በምንልበት ጊዜ ሌላ ምንም ማስረጃ ዶክመንቶቹ መጥቶ የሚታዩልን ብለናል። እነዚህ ሁሉ አልፎ ፍርድ ቤት ስለቀረበ ብቻ በሚል እኛ ስናቀርብ ክሱንም እኮ ፍርድ ቤት ቢቀርብም እንኳን እነዚህ ህገወጥ ነገሮች በሙሉ ስልጣን በሌለው አካል መጣራት ኤልያስም ታስሮ የሚገኘው አዲስ አበባ ፖሊስ ላይ ሆኖ ምርመራው ቃሉ የተቀበሉ እነሱ መሆናቸው ህገወጥ ነው። ይሄ ሊቆም ይገባል። የህገወጥ ስርዓት ደግሞ ከህገወጥ ስርዓት ነጻ ልሁን የማለት ጥያቄ ነው ያቀረበው። ግን በእነዚህ ነገሮች ላይ ብይን ይስጥልን፣ ህጋዊ ነው ህጋዊ አይደለም የሚለው ያን ሳይበይን ፍርድ ቤት ቀርቧል በሚል ብቻ
ምን ያደርጋሉ? ከዚህ በኋላ እሱ
ይግባኝ ይላሉ። ምክንያቱም ይሄ በመላ ኢትዮጵያ የተደረገ ያለ ጉዳይ ነው። የኤልያስ ጉዳይኛ የፈለግነው ባይዞ ለማሳያነት ነው። ምን ብለዋል ጠቅላይ ሚኒስትር አብይ አህመድ? ድሮ ባለፈው ነገር አልጠየቅም፣ ካሁን በሆባ አዲሱ ነገር እንጠየቃ የፍርድ ቤት አሰራርም ቢሆን ማለት አሁን ፍርድ ቤቱ ራሱ ለኢትዮጵያ ህዝብ ዳኝነት እያቀረብ ነው ያለ ነው። እውነቱን ለመነጋገር
በጣም አመሰግናለሁ።
እኔም አመሰግናለሁ።
አመሰግናለሁ መለስካቸው። ወደ ተከታዩ የመጽሔት ዘገባ እናልፋለን። አምቦ ላይ ከ500 በላይ ሰዎች መታሰራቸውን ቤተሰቦች ነን ያሉ ሰዎች ገልጸዋል። በተጨማሪም አባሎቼና ደጋፊዎቼ እንዲሁም የአመራር አባላት ታስረዋል ሲል የኦሮሞ ነጻነት ግንባር አቤቱታ አሰምቷል። በሌላ በኩል ግን የታሰረ ማንም የለም ሲል የአምቦ ፖሊስ መምሪያ አስተባብሏል። የክልሉ ጸጥታ ቢሮና ፖሊስ ኮሚሽን መልስ እንዲሰጡ ያደረገችው ጥረት አለመሳካቱን ጠቅሳ ፀሐይ ዳምጠው ተከታዩን ዘግባለች።
የአምቦ ከተማ ነዋሪ የሆነው ቤተሰብ የታሰረበት ለደህንነት የሰጋለው ስሜ እንዳይጠቀስ ያለ ግለሰብ በአሁኑ ወቅት በከተማው ከ500 ሰዎች በላይ ታስሯል ይላል። ሰዎች በመታሰራቸው ቤተሰቦቻቸው ላይ ጉዳት ደርሷልም ሲል ይናገራል። አቶ ሙአብዲሳ በአምቦ ኦሮሞ ነጻነት ግንባር ጽህፈት ቤት ጸሐፊ ናቸው። ከአምስት ቀን በፊት በመንግስት ደህንነት መያዛቸው ከቤተሰባቸው መካከል ለደህንነት ስለምሰጋ ስሜ አይጠቀስ ያለ ለአሜሪካ ድምጽ ራዲዮ ተናግሯል።
ጃልሞ አብዲሳ እና ማንጉዶ ሙሪ ወጋጃ ተማጀለጣኒ ዳ
አቶ ሙአብዲሳ የ60 ዓመት አዛውንት ናቸው። በአምቦ ከተማ ውስጥ የተጣሉ ሰዎችን የሚያስታርቁ ናቸው። እኛ አዛውንት የመንግስት ስራ ላይ ነበሩ። አሁን ጥሮታ ወጥተዋል። ጥሮታ ከወጡ በኋላ የኦሮሞ ነጻነት ግንባር አባል ናቸው ተብሎ ነው ሲከታተሏቸው የነበሩት። ከመኖሪያ ቤታቸው ከአምስት ቀን በፊት ነው የተያዙት።
የአቶ ሞ አብዲሳ ልጅ ሂካ አብዲሳ አባቱን ለመጠየቅ የአምቦ ከተማ ፖሊስ መምሪያ ሄዶ መታሰሩም ተገልጿል። በአምቦ ከተማ ታሰሩ ስለተባሉ የኦነግ አመራሮችና ሰዎች ጉዳይ የግንባሩ የፖለቲካ ኃላፊ የሆኑት አቶ ለሚ ቤኛ አቶ ሞ አብዲሳ የኦነግ አምቦ ተጠሪ ናቸው ብለዋል። በመላው የኦሮሚያ ክልል የኦሮሞ ነጻነት ግንባር ደጋፊዎች አባላትና አመራሮች እየታሰሩ ነው ብሏል። በግንባሩና በመንግስት ስምምነት መሰረት ለመንግስት አቤቱታ ማቅረባቸውንም አመልክቷል።
ይህንን ስለም በተመለከተ የኦሮሞ ነጻነት ግንባርና የኦሮሚያ ብሔራዊ ክልላዊ መንግስት የመጨረሻ የተባለውን የስምምነት ላይ ተሳትፎ ነበር በተከታታይ ኮሚቴ አማካኝነት በተከታታይ ኮሚቴ አማካኝነት ስምምነት ላይ ስንደርስ አንደኛ የኦሮሞ ነጻነት ግንባር በሰላም ቢሆን የታሰሩ ሰዎች ካሉ እንዲፈቱ፣ የጸጋ ቢሮ ካለ እንዲከፈት፣ እንዲሁም የኦሮሞ ነጻነት ግንባር በሰላማዊ መንገድ የሚያደርገውን እንቅስቃሴ ሆን አባላቶችን በመመልመል በማስተማር እንዲሁም በማስተማራት በሚያደርገው የፖለቲካዊ እንቅስቃሴ ላይ እንቅፋት እንዳይደረግበት መንግስት አስፈላጊውን ትብብር እንዲያደርግ የሚጠይቅ ነው። ይሁን እንጂ በአብዛኛው የእኛ አባላት የእኛ ደጋፊዎች በሰፊው እየታሰሩ ነው ያሉት። ጠይቀናል፣ ለምንድን ነው የታሰሩት እነዚህ ሰዎች ብለን ከመንግስት ያገኘነው ምላሽ እስካሁን መረጃ የለንም፣ እናጣራለን የሚል ነው። ነገር ግን እኛ በየፖሊስ ጣቢያውን ስንጠይቅ ሰዎች የሚይዘው የደህንነት አካል ነው። የደህንነት አካል ደግሞ ሰዎች እኛቶችን ይዘው ወደ ፖሊስ ጣቢያ ነው የሚወስዳቸው። ፖሊስ ደግሞ እነዚህ ሰዎች በአደራ ነው የተቀበልኩት፣ ሌላ ሰው ነው መጥቶ የሰጠኝ፣ ወንጀላቸውን እንዲያጣራ ኃላፊነት አልሰጠኝ የሚል መልስ ነው የሚሰጠን። በዚህ መልኩ የእኛ ሰዎች በአብዛኛው በኢፍትሃዊ በሆነ መንገድ በሺ የሚቆጠር ሰው ታስረዋል። ለምርጫ ቦርድ አመልክተን ምርጫ ቦርድ አስፈላጊውን የማጣራት ስራ መንግስትንም ጠርቶ በየስራውን እየሄደበት ነው ያለው።
ከታሳሪ ቤተሰቦችና ከኦሮሞ ነጻነት ግንባር ለተነሳው ቅሬታ የአምቦ ከተማ ፖሊስ መምሪያ ኃላፊ ኮሚሽነር ሙላቱ የታሰረ ሰው የለም ሲሉ መልስ ሰጥቷል።
ወልቲንም ንብረት ለምንጅሩ ወና ከመጋላ ገመት መጋላለፈንም መጥተሉ እንደምን
አያይ እኛ ጋር የታሰረ ሰው የለም፣ በከተማችንም የታሰረ ሰው የለም። ነገር ግን አሁን ስልጣና ላይ ስላለው ማጣራት ይኖርብኛል።
በዚህ ጉዳይ ላይ ተጨማሪ ማብራሪያ ከኦሮሚያ ጸጥታ ቢሮ ጠይቀናል። ኮሎኔል አበበ ገረሱ የቢሮ ምክትል ኃላፊ ናቸው። ወንጀል የሰሩና የወንጀል ተሳታፊ የሆኑት ነው የታሰሩ ብሏል።
የተቃዋሚ ፓርቲ አባል ነው ተብሎ ወይም የተለየ አመለካከት ስላለው የታሰረ ሰው የለም። ህዝባችን የሚያነሳው ጥያቄ የህግ የበላይነት ይከበር፣ መንግስት የህግ የበላይነትን ያስከብር የሚል ነው። ህገወጥ ታጣቂዎች በየጊዜው የህዝቡን ደህንነት እያወኩ ነው። ወንጀለኞች እየታሰሩ ነው። ህገወጥ መሳሪያዎች እያስተላለፉ የሰው ህይወት እየጠፋ ንብረት እየወደመ ነው። ስለዚህ መንግስት የህግ የበላይነትን እያስከበረ የህዝቡን ሰላም መጠበቅ አለበት። በዚህ ወንጀል የተሳተፉ የትኛውም የመንግስት መዋቅር ሆነ የፓርቲ አባል ይሆኑ ወንጀል ከሰሩ መጠየቅ አለባቸው።
ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ።
አመሰግናለሁ ፀሐይ ለዘገባው። ክቡራትና ክቡራን አድማጮች አሁን ከምሽቱ 3 ሰዓት ከ27 ደቂቃ ሆኗል አዲስ አበባ ላይ። ዝግጅታችን እስከ ምሽቱ 4 ሰዓት ይዘልቃል። አብራችሁን ቆዩ። በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ እንገኛለን። አሃዱ ሬዲዮ 94.3 ላይም ዝግጅቶቻችንን በቀጥታ መከታተል ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ቴክኒሻኑ ጆ ጊል፣ የዌብና ማኅበራዊ መገናኛ ፕሮዲውሰር አበባየሁ ገበያው፣ የምሽቱ ዋና አዘጋጅ ትዝታ በላቸው ነች። እያስተናገድናችሁ ያለነው ሰሎሞን አባትና
አዲሱ አበበ ነን።
መልካም። አሁን እዚህ ጋር ትንሽ የሙዚቃ ቆይታ እናደርጋለን። ቴዲ አፍሮ ማር ከጧፍ Thank you. ድንቅ ሙዚቃ ነው መቼም የማይዘገይ የማይነጥፍ ሙዚቃ ነው። ራናይ በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ የአርብ ሐምሌ 19 2011 ዓመተ ምህረት ስርጭት ነው እየተከታተላችሁ ያላችሁት። አሁን ከምሽቱ 3 ሰዓት ተኩል ነው። ወደ ተከታዩ ቅንብር እናልፋለን። የኢትዮጵያ ህገ መንግስት ጉዳይ
ቀደም ሲል በዜናውም ገልጠናል። አሁን ያለው ህገ መንግስት ለኢትዮጵያ አንድነት ዋስትና የሚሰጥ አይደለም ሲሉ አንድ የቀድሞ የተቃዋሚ መሪና የፓርላማ አባል ተናግረዋል። ህገ መንግስቱ ለፌዴራሊዝም ሳይሆን ለኮንፌዴሬሽን ወይም ለመነጣጠል የሚሆን ነው ሲሉ ነው የተቃዋሚ መሪው አቶ ልደቱ አያሌው ለአሜሪካ ድምጽ ተናገሩት። ቀጣዩን ሀገር አቀፍ ምርጫ ተከትሎ የኃይል አሰላለፍ ለውጥ ሊኖር እንደሚችል የጠቆሙት አቶ ልደቱ መንግስቱን ለማሻሻል የተሻለው አጋጣሚ ይህ የሽግግር ወቅት መሆኑንም ገልጠዋል። በቅርቡ ከአሜሪካ ድምጽ ጋር ቃለ መጠይቅ ያካሄዱት ጠቅላይ ሚኒስትር አብይ አህመድ ህገ መንግስቱን የማሻሻል ጉዳይ ለውይይት ዝግ እንዳልሆነ ገልጠዋል። ይህ መሆን ያለበት ግን የቀደመውን የማጽደቅ ሂደት ችግር በማይደግምና ሁሉንም ህዝብ ባሳተፈ መንገድ ከሆነ ነው ማለታቸው ተብራርቷል። እስክንድር ፍሬው ተከታዩን ቆልናል።
የኢትዮጵያ ህገ መንግስት የውይይቶች ማጠንጠኛ የክርክሮች መነሻ ሆኖ ቀጥሏል። ከ1987 እስከ ዛሬ የዚህ ህገ መንግስት ይዘት የቆመባቸው መሰረቶች ዜጎችን ሲያነጋግሩ ግራና ቀኝ ሲያቆሙ አዲስ አይደለም። አሁን በአገሪቱ የሚታየውን ሐሳብን በነጻነት የመግለጽ መብት ተከትሎ ደግሞ ህገ መንግስቱ ይሻሻል የሚለው ጥያቄ ይበልጥ ጎልቶ ወጥቷል። የፖለቲካ ምህዳሩ ሲሰፋ፣ የተዘጋው ሲከፈት፣ የተከሰቱ ግጭቶች፣ መፈናቀሎችና የፖለቲካ ችግሮች መንስኤ ይሄው ህገ መንግስት መሆኑን የሚያምኑ አካላት ለመሻሻሉ ግፊት እያደረጉ ነው። መሻሻል የሚገባቸው የህገ መንግስቱ አንቀጾች የትኞቹ ናቸው በሚለው ነጥብ ላይ ግን አገራዊ መግባባት ያለ አይመስልም። በተለያዩ ጎራዎች የቆሙ ወገኖች ከየራሳቸው እይታና የፖለቲካ አቋም በመነሳት የህገ መንግስቱን ችግሮች ማንሳታቸው ግን ቀጥሏል። የቀድሞው የተቃዋሚ ፓርቲ መሪና የፓርላማ አባል የአቶ ልደቱ አያሌው ሐሳብ ያንዱን ጎራ ሐሳብ ይወክላል። ያሁኑ የኢትዮጵያ ህገ መንግስት ጉድለቶች ምንድናቸው? አቶ ልደቱ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ ሐሳባቸውን አካፍለዋል።
አንድ ዋናው ነጥብ ለኔ ለኢትዮጵያ አንድነት ዋስትና የሚሰጥ ህገ መንግስት አይደለም። አንድ ሁለተኛ የኢትዮጵያን አገራዊ ባለቤትነት ከዜጎች ነጥቆ ብሔር ብሔረሰቦች ለሚባሉ ቡድኖች የሰጠ ነው። ሶስተኛው ኢትዮጵያ ውስጥ አሁን ያለው የፌደራል ፍርአት ነው። ህገ መንግስቱ ግን ለፌደራል ፍርአት የሚመጥንና የሚጣጣም አይደለም። ምን ለማለት ፈልጌ ነው? ይሄ ህገ መንግስት ቁጭ አድርገህ ካየኸው አንድ ሀገር የውስጥ ችግሩን ለመፍታት ብሎ የፈጠረውን ፌደራሊዝም ሳይሆን ያመጣው በጣም የተለያየ ማንነት የነበራቸው የተለያዩ አገሮች በጋራ ለመኖር ፈልገው የፈጠሩት የፌደራል አደረጃጀት እንደተፈጠረ አድርጎ ነው የሚያስቀምጠው። ስለዚህ ህገ መንግስቱ ከፌደራል አደረጃጀት ጋር ሳይሆን ከኮንፌደሬሽን አደረጃጀት ጋር የሚመጥ ስለዚህ በዚህ ደረጃ ያለው ነው የመበተንና ወይም ደግሞ በጣም ልል የሆነ የፌደራል የኮንፌደሬሽን አደረጃጀት የሚመስለውን ይዘት ቀይሮ ወደ እውነተኛ የፌደራል አደረጃጀት መምጣት ያስፈልጋል። መሰረታዊ ጉድለቶቹ እነዚህ ናቸው።
ለምሳሌ ይሄኛው ነጥብ ላይ እንቆይና ለኮንፌደሬሽን ነው የሚመጥነው ብለዋል። አንድ ሁለት ነጥብ ይጥቀሱልኝ።
ለምሳሌ አንድን ክልል መሬቱን ማለት ነው የአንድ ብሔር ወይም ብሔረሰብ ንብረት ካደረከው ይሄ የኮንፌዴሬሽን አስተሳሰብ ነው። ሁለት ስፈልግ አብረት ኖራለህ፣ ካልፈለክ ግን በማንኛውም ጊዜ ያለ ምንም ቅድመ ሁኔታ መገንጠል ትችላለህ ብሎ አንድ ህገ መንግስት አንቀጽ ካስቀመጠ ይሄ የኮንፌዴሬሽን አስተሳሰብ
አንቀጽ 39 ማለት ነው።
39 የፌዴሬሽን አስተሳሰብ ለምሳሌ ከኢትዮጵያ ሁኔታ ጋር ስናየው በውስጣችን ችግሮች ነበሩ፣ ተገቢ ያልሆኑ የተዛቡ ግንኙነቶች ነበሩ። እነዚህን ለማረም የሚያስችል ፌደራል አደረጃጀት ነው የሚያስፈልገው እንጂ ልክ የተለያዩ የራሳቸው ማንነትና ዕውቅና የነበራቸው አገሮች በአንድ ጠረጴዛ ዙሪያ ተቀምጠው ተደራድረው የፈጠሩት አገር አይደለም መሆን የነበረበት። ይሄን ነው ህገ መንግስቱ የሚያሳየው። ስለዚህ ያሁኑ ህገ መንግስት ለኔ የፌደራል መንግስት ህገ መንግስት አይደለም። ያሁኑ ህገ መንግስት የኮንፌደሬሽን ወይም የመነጣጠል ህገ መንግስት ነው። ይሄን ማረም መቻል አለብን። ይሄን ስናርም ነው የኢትዮጵያ አንድነት ምሉኡ የሚሆነው፣ ዋስትና የሚያገኘው፣ የብሔር ብሔረሰቦች መብት መጠበቅ እንደተጠበቀ ሆኖ የኢትዮጵያ አንድነት ምሉኡ ሆኖ የሚቀጥለው ይሄን ማሻሻል ስንችል ነው። ይሄን ሳናሻሽል አንደኛ ይሄን ወቅት መሻገር አንችልም፣ ሁለተኛ አሁን መጣ የሚባለውም ለውጥ የምር ለውጥ ሊሆን አይችልም።
ህገ መንግስቱን የማሻሻሉ ጉዳይ አጣዳፊና በዚህ የሽግግር ወቅት መከናወን ያለበት እንደሆነም አቶ ልደቱ ያምናሉ።
አጣዳፊ የሚሆነው ለምንድን ነው? በሁለት ምክንያት ነው። አንደኛው ምክንያት ምንድነው? አሁን ኢህአዴግ በሚባል ግንባር ነው አገሪቱ እየተመራች ያለችው። ወደፊት ምርጫ ይካሄዳል አገራችን ውስጥ። ምርጫ ሲካሄድ አሁን ያለው ኢህአዴግ የሚባለው ግንባር ሙሉ በሙሉ አገሪቱን አሸንፎ የሚቆጣጠርበት እድል የለውም። ሌሎች ፓርቲዎች የተለያዩ ክልሎችን አሸንፈው የሚቆጣጠሩበት ሁኔታ ይፈጠራል።
ለምን ይሄንን አሉ? መጀመሪያ ወደ ዝርዝር ከመግባት ወራት
ታሳቢ ማድርገው ሊመጣ የሚችለው ምርጫ ዴሞክራሲያዊ ሊሆን ይችላል ከሚል ነው። ካልሆነ ተመሳሳይ ሂደት ሊቀጥል ይችላል። ግን ተስፋ እናድርግና ዴሞክራሲያዊ ከሆነ በኢትዮጵያ ተጨባጭ ሁኔታ አንድ ግንባር ወይም አንድ ፓርቲ ብቻውን መላውን ኢትዮጵያ ሊያሸንፍ አይችልም። ስለዚህ ምንድነው የሚመጣው ምርጫ ከፊታችን የኃይል አሰላለፍ ለውጥ ያመጣል ማለት ነው። የኃይል አሰላለፍ ለውጥ ከመጣ ይሄን ህገ መንግስት እስከ መጨረሻው ድረስ ማሻሻል አይቻልም። ለምንድን ነው ማሻሻለው? በተለይ ዋና መሰረታዊ የሚባሉት በአንቀጽ 3 ውስጥ የሰፈሩት ጉዳዮች ሊሻሻሉ የሚችሉት በሁሉም ክልሎች የድምጽ ድጋፍ ነው። ምን ማለት ነው? 9 ክልሎች አሉ። ከ9ኙ ክልሎች አንዱ ከተቃወመ የህገ መንግስት ማሻሻያን ህገ መንግስቱ ሊሻሻል አይችልም። ስለዚህ አሁን ግን በስልጣን ላይ ያለው መንግስት ይሄን ህገ መንግስት አርቅቆ ያጸደቀ ነው። አገሪቱን ከሞላ ጎደል እየተቆጣጠረ ያለ ነው በራሱና በአጋር ድርጅቶቹ አማካኝነት። የህገ መንግስት መለወጥና መሻሻል ለኢትዮጵያ ይጠቅማል ብሎ ካመነ ከማንኛውም ጊዜ በላይ የተሻለ እድል ያለው ይሄን ህገ መንግስት ለማሻሻል እሱ። ስለዚህ ይሄ ወቅት እጅግ አስፈላጊ ነው። አንዱ መሰረታዊ ምክንያት ነው። ሁለተኛው መሰረታዊ ምክንያት ምንድነው? ምን ፈልገው ኢትዮጵያ ወደፊት ምንድነው? ዲሞክራሲያዊ ስርዓት እንዲኖር ነው፣ አንድነት እንዲኖር ነው፣ የኢኮኖሚ እድገት እንዲኖር ነው፣ መቻቻል እንዲኖር ነው። አሁን ያለውን ህገ መንግስትና አሁን ያለውን የፌደራል አደረጃጀት ይዞ ይሄ ብሔር ተኮር የሆነውን በመቀጠል ዲሞክራሲ መገንባት አይቻልም፣ የሀገር አንድነትን ማምጣት አይቻልም፣ ዘላቂ ሰላምን ማምጣት አይቻልም፣ ዘላቂ የኢኮኖሚ እድገትን ማምጣት አይቻልም። እነዚህ መሰረታዊ የኢትዮጵያ ህዝብ ጥያቄዎች ናቸው፣ ምሰሶዎች ናቸው። ለአብሮነታችን እንቅፋት የሆኑትን አንቀጾች በውይይት በድርድር በመግባባት አሻሽለናቸው ብናልፍ ይበጃል ለሀገር ነው። ካልቻልን ግን ቢያንስ ቢያንስ የመጨረሻው አማራጭ ህገ መንግስቱን የሚሻሻል ህገ መንግስት አድርጎ ማለት ነው።
የኢትዮጵያን ህገ መንግስት የማሻሻሉ ጉዳይ ለውይይት ዝግ እንዳልሆነ ጠቅላይ ሚኒስትር አብይ አህመድና መንግስታቸው በተደጋጋሚ ተናግረዋል። ጠቅላይ ሚኒስትሩ በቅርቡ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ ካነሳሁላቸው ጥያቄዎች አንዱም በህገ መንግስቱ ላይ የሚቀርቡ ትችቶችን የተመለከተ ነው። ህገ መንግስቱን በማርቀቁ ሂደት የነበሩ ችግሮች በማይደገሙበት ሁኔታ ሊሻሻል እንደሚችል ነው የጠቆሙት።
ህገ መንግስቱ የቆየ በመሆኑ የህዝቦችን ፍላጎት በተለይም ደግሞ አሳታፊና አነጋጋሪ በሆነ መንገድ ሊሻሻሉ የሚገባቸው አንቀጾች ሊኖሩ ይችላሉ። ዝግ አይደለም። እሱን በማስረጃ በእውቀት እዚህ ጋር እንዲህ ቢሆን ብሎ የሚያስማን የሚያማይል በምክክር ማድረግ ይቻላል። ነገር ግን የትናንትናው ህገ መንግስት ሳልወያይበት ሳልመክርበት ተገቢ ግብአት ሳልሰጥበት ወጣ ብለህ አሁን ደግሞ አንተ ትክክል ስለመሰለህ ሌሎቹን ሳታሳትፍ ሳታማክር በዚያ መንገድ ብትሄድ የነበረውን ስህተት ነው ተደግመው ስህተት ላለመድገም ህገ መንግስትን በሚመለከት መጀመሪያ ምንድን ናቸው መታየት ያለባቸው እንቅፋት የሆኑብን ነገሮች ምንድን ናቸው? እነሱን ለመፍታት ምን እናድርግ? ለምሳሌ አንድ አርቲክል መውሰድ ይቻላል። አርቲክል 39 ነው ችግር ያለው የኢትዮጵያ አንድነት የሚፈታተነው ጉዳይ እሱ ነው ብሎ የሚያስብ አንድ ሰው ካለ አርቲክል 39ን ለመቀየር እሱ የተረዳበት ፐርስፔክቲቭ ብቻ በቂ አይደለም። ያን በተለየ መንገድ የሚገነዘቡ ወገኖቹን ማስገንዘብ አለበት። ሁሉም ባይሆን አብዛኛው ያን ሐሳብ የሚገዙት ከሆነ በጣም ቀላል ነገር ነው ያን አርቲክል ማስተካከል። ነገር ግን ሌሎችን ሳታማክር አንተ ትክክል ስለመሰለህ ስላመንክበት ለመቀየር ብትሞክር ትናንት የነበረውን ችግር በተለየ መንገድ ተደግሞ እንደሆነ እንጂ መፍትሄ አታመጣም። እና ህገ መንግስቱ ቋሚ ለረጅም ጊዜ የሚያገለግል መሆን አለበት። ያ ማለት ደግሞ አይነኬ ማለት አይደለም። የህዝቦችን ጥቅም እስከሚያስከብር ሐሳብ እስከመጣ ድረስ በውይይት በመከክር ህገ መንግስታዊ በሆነ መንገድ ህገ መንግስቱን ማሻሻል ይችላል።
የኢትዮጵያ ህገ መንግስት በተመለከተ ያደረኩት ቃለ ምልልስ ዛሬ የቀረበው ብቻ አይደለም። የሌሎች ፖለቲከኞችን አስተያየት በማከል በሌላ ዘገባ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። አሁን እሰጥ አገባ
የኢህአደግን ሁለቱን አባል ፓርቲዎች የህወሓትንና የአዴፓን የቅርብ ሰሞን ጋዜጣዊ መግለጫዎችና የገቡበትን የፖለቲካ ፍጥጫና ንትርክ መነሻ ያደረገ ክርክር የመጨረሻ ክፍል ነው። እሰጥ አገባ ለምሽቱ ይዞ የቀረበው የሚከራከሩት አቶ የማነ ካሳ በመቀለ ዩኒቨርሲቲ የህግ መምህርና አቶ ባንታየው ሽፈራው በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የክርክራቸው የቀደመ ክፍል ከተቋጨበት ይነሳሉ።
እንደ ክርክርነቱ ጠንከራ አድርጋችሁ የምታስቧቸውን ሐሳቦች አቅርባችኋል። እስኪ ከዛ ላሻግራችሁ። በመህርነታችሁ ተማሪዎችም ተከታዮችም አሏችሁ መንገድም እንድታሳዩ ጭምር ነውና እንዲህ ያለው ክርክር በስሜት የሚከተሉት መንገድ ባለበትም የተሻለ አቅጣጫ መምራትን ይጠይቃልና በሀገሪቱ ውስጥ የስጋትና ጥርጣሬ ድባብ እንደነገሰ እንመለከታለን። ለስጋቶቹም አንዱ ሌላውን በጥፋተኝነት የሚወነጅለውን ያህል የሚመሳሰሉ ሐሳቦችን እናያለን። ይሄ ያደጋ ስጋቱ በርግጥ ተጨባጭ ከሆነ ሁለቱ ቡድኖች የሚያውቁት የሚያምኑት ከሆነ የፖለቲካ ሂሳብ ማወራረድ የሚመስለው ቆይቶ ለምን ያን አደጋ ከማስቀረት ላይ ማትኮር አልቻሉም? መቼ ነው የትኛውም መሪ ህዝብ የሚመራ አካል እንደ መሪ መስራት የሚጀምረው? እንዲህ ያለውስ የተካረረ ሁኔታ የቡድናዊ ስሌትን ጨምሮ በርግጥ ለማን ይጠቅማል? ወደ ከፋ ፍጥጫ መሸጋገር አይደለም ወይ? ከልባችሁ የየበኩላችሁን የመጨረሻ ነጥብ እንድትሰጡ ልጋብዝ። አቶ የማነ።
ጥሩ፣ ልክ ነው። እንግዲህ ከመወናጀል የፖለቲካ አንትን ትርፍና ክሳራ ከማወራር ለምንድን ነው በተፈጠረው ሁለቱም የተስማሙበት ችግር መፈጠሩን ማምተዋልና እዛ መስራት ላይ ያተኩር ነበር ወይ የሚል መስለኛል። ተቀበልሽ ጥያቄ ነው። እዚህ ላይ መፍትሄ ማለት ነው ነው ከዚህ ህዝብ ያደግ ብዙ ጊዜ ተሰብስቧል። በችግሰት ማዕከላዊ ኮሚቴ ተሰብስቧል አደለ? መፍትሄ እንግዲህ ከዛ ነው መምጣት የሚችለው ማለት ነው። ያንን መፍትሄ ሲያስቀምጥ ነበር እንደዚህ እንደዚህ ይደረጋል፣ እንደዚህ እንደዚህ ይደረጋል። ነገር ግን ተግባራዊ ሆነ? ከዚህም ነው ለምን መተማመን በውስጣቸው ስለሆነ ለመፍትሄው ሀገሪቱም እዚህ ከመድረሷ በፊት ችግሩ ማውቃት እየተቻለ ያልወጣችበት ምክንያቱም በመካከላቸው መተማመን ስለሌለ ነው። ስለዚህ ድርጅቶች አሁን በፋክቱ የተስማሙት እየደብቁ ስማይችሉ ስለሆነ ለምሳሌ የህግ የበላይነት ይከበር የሚሉ ሰልፎች በተለያዩ መልኩ በህዝብም በመንግስትም በምናምን ደረጃ የት አካባቢ ነው እስኪ ሰልፍ የተወጣው የህግ የበላይነት የተባለው? አሁን እኮ ነው ሰው ሲገደልማል። እንግዲህ የህግ የበላይነት አያስፈልግም አትልም? አሁን አማራ ክልል የአማራ ህዝብ የጎበዝ አለቃ በዝቷል። የአማራ ክልል መንግስት መዋቅሩ እስከ ጣቢያ ድረስ መንግስት እየተደራጠረው አይደለም ምናምን ሲባል በምሁር ሳይንቲፊክ በሆነ መልኩ በተለይ በተለይ አማራ ክልል ይህ ሲቀርብ ቆይቷል። አይ ይሄ ሆን ብሎ እንዲህም መፍትሄ ከመስጠት ያው መመላለስ ነው የነበረው። አሁን ፋክቱ ከመስማማት ውጭ ሌላ አማራጭ የላቸው። ታላላቅ የሀገር ኮንትሪቢዩት ማድረግ የሚችሉ ሰዎች አጥተናል። ይህን መደበቅ የሚቻልበት ሁኔታ ላይ አይደለም። ስለዚህ መስማማታቸው መፍትሄ ላይ ይስማማሉ ማለት አይደለም። ስላልተስማሙ መፍትሄ ላይ መሰረት ፕሪንሲፕ የሆነ ግንኙነት የላቸው። አስተላለፍ ፕራግማቲስት የሆነ መርህ አልባ ግንኙነቶች ነግሰው ስለነበር ይህንን ሁኔታ አጋጥሟል። አሁንም ግን የመርህ አልባ ግንኙነታቸው እየቀጠለ ስለሆነ መፍትሄም ለማምጣት አስቸጋሪ የሆነበት ሁኔታ ስላለ፣ ስለዚህ ችግሩን ለመፍታት እያደራችን ማገዝ ከማይችል በእውነት መስራት ከማይችል ፓርቲ ጋር መስራት አይችልም ማለት የመፍትሄ አካላት ግን መውሰድ የለብንም ነው። ምክንያቱም መፍትሄዎች አስቀምጠዋል። ማዕከላዊ ኮሚቴ፣ ስራ አስፈጻሚ ኮሚቴ ኢህአዴግ አስቀምጧል። አዴፓም ብቻ እንድም አይደለም ኢህአዴግም እንደ ኢህአዴግ ውጭ ህወሓትም እዛ ውስጥ ያለችበት ደግሞ አሁንም ገና ምርጫለ አደገኛ የሆነ ሁኔታ በዛም ሊፈጠር ይችላል። ስለሱም አስቀድሞ አቋሙ ያሳውቅ የሚለው ለምሳሌ የመፍትሄ አካል አይደለም።
አቶ የማነ ይሄ ራሱን የመፍትሄ አካል ተደርጎ ለምን አይወሰድም? በዚህ መንገድ እምነት ካለ ህዋት እምነት ካለው እንደ ድርጅት ብለዋል። ነገር ግን እንዲህ ያለው ፍጥጫ ከቃላት ፍጥጫነት ወዳልተፈለገ ግጭት ሊያመራ አይችልም ወይ? ሌሎች አካባቢዎች በተደጋጋሚ ተመለከት ነው። ምናልባትም ሊረፍድ አይችልም ወይ? እንዲህ ያለው አቅጣጫ የሚጠቁም አማራጭ አድርገን እንዴት ልንቀበለው እንችላለን?
ደርሷል እኮ ያልኩኝ እኔ እኮ ምናልባት ያልደረሰው ሊሆን ይችላል። ስለደረሳቸው አሁን ያው እነሱ ብቻ ነው የኢትዮጵያ ህዝብ በሙሉ ደርሶበታል በትልቁ ማለት ነው። ትልቅ የተቀጠጠ ሰዎች ባለስልጣናት እንዲሆኑማ የሚገደርሷል። ዜጎች ላይ እኮ ደርሷል እኮ አማራ ክልል ላይ እኮ ብዙ ዜጎች በማንነታቸው ምክንያት ተገድለዋል። ብዙ የትግራይ ዜጎች በተለይ ኤክስኪዝ እንኳ ኦፊሻል የሆነ የውጭ ሚዲያዎች እስኪዘግቡት እንኳ ተዘገበ፣ የሀገራችን ሚዲያዎችም አልዘገቡትም። ግን ስላደረሰ ህዝብ ለህዝብ እንዲህ መጣፋት አያመጣም ወይ? መጥቷል እኮ ማን የትኛው ትግራዊ ነው እስኪ የትም ቦታ ሄዶ ተንቀሳቅሶ አገሬ ብሎ መኖር የሚችለው? ዜጎች ተንቀሳቅሶ መስራት ምናምን የሚለው እሱ አልተን ጥራሽ የሀገር የመቀጠል አለመቀጠል ጊዜ ላይ ደርሰናል እኮ።
መልካም አቶ ባልታየሁ የእርስዎ ነው እድሉ።
እንግዲህ በዚህ ደረጃ እነሱማ እኛ ብለን በተለየ መከፋፈሉ የሚያዋጣ አይመስለኝም። አይደለም ለእኛ ቀርቶ ለዛው ለህዋት አመራሮችና ለአሪፍ አመራሮችም የሚያዋጣ አይመስለኝም። እነሱማ እኛ አይደለም ያለው በሀገራችን ውስጥ ብዙ ጥፋት ያደረሰ አንድ የኢህአዴግ አባል ድርጅት ሲዘውረው የነበረው ኢህአዴግ ኤዘመን ፊታውራሪ የነበረው ህዋት በዚህ ሰዓት የተጨባጭ ሲያደርግ የነበረው ምንድነው? ሀገሪቱን የከባድ መሳሪያ እንዳይንቀሳቀስ በተለያየ መንገድ መሰናክል ይፈጥር ነበር። ሀገሪቷም ሳካሄደውን ዓለም አቀፍ ግንኙነት በተመሳሳይ መግለጫ በማጣጣል በተለይ ከኤርትራ ጋር የሚደረገውን ግንኙነት ሲጠቅስ ነበር። ከዛ በተጨማሪ በሀገሪቱ ውስጥ በአንደኛ ደረጃ የሚቀመጡ ትልቅ የሰብአዊና ዲሞክራሲያዊ መብት ብጠጣ እንዲፈጸም የመሩ ሰዎች ወንጀለኞች ስራ አስፈጻሚ ላይ መድቦ ሲያንቀሳቀስ የነበረ ድርጅት ነው። የሚል በአንድ ሀገር ውስጥ ትልቅ ልዩ ኃይልን ገንብቶ የሚሊታሪ ድሪሊንግ ኤክሰርሳይዝ ሳካሄድ እያካሄደ ያለ ድርጅት ነው ህወሓት ማለት። ለእኛ ሀገራችን እኔ ማስበው ምንድን ነው ሀገራችን መንታ መንገድ ላይ ነው ያለች። ይህ ማለት ሀገራችን ብዙ ጊዜ መልካም እድሎችን አጥታለች። መልካም እድሎችን ያጣቸው ደግሞ ጉልበተኛ ነን የሚሉት ወይ ደግሞ አቅም አለን የሚሉት የፖለቲካ ኃይሎች ከነጻነት ከእኩልነት ከፍትሐዊነትና ከዲሞክራሲ ይልቅ ጉልበታቸውን ተጠቅመው ኢፍትሐዊነትን ወይም ደግሞ ጉልበት ተጠቅመው የተሻለ አቅም እናገኛለን ብለው በማለማቸው ነው። ይህ የሚሳካ አይመስለኝም። ኢትዮጵያ ህዝብ የሚፈልገው ነጻነትን፣ እኩልነትን፣ ፍትሐዊነትና ዲሞክራሲያዊነትን ነው። ይህም ደግሞ የሚወስነው የኢትዮጵያ ህዝብ ነው። የአማራ ዴሞክራቲክ ፓርቲ አይደለም፣ የህወሓት አይደለም፣ የኦሮሞ ዴሞክራቲክ ፓርቲ አይደለም፣ ብአዴን አይደለም፣ ወይ ማንኛውም የፖለቲካ ላይ የኢትዮጵያ ህዝብ ነው። የኢትዮጵያ ህዝብ ሪፍሌክት የሚያደርገውን የነጻነት ማጣ አይ ቲንክ የትኛውም አይነት መፈናቀል የትኛውም አይነት ብሔር መሰረት ያደረገ ሰቆቃ የትም ቦታ ሊኖር አይገባም። ይህን ማንም ይደግፍ የለም። ቅድም የጠቀሱት አቶ የማነ በኢትዮጵያ ሚዲያም በዓለም አቀፍ ሰብአዊ መብቶች ሪፖርትም 50,000 ሰው እንደተፈናቀለ የሚገልጽ ሪፖርት አላነበብኩም። የትኛውም አይነት መፈናቀል ሊወቀስ ይገባል። ሀገራችን ወደ ዲሞክራሲ አያሸግርም። ይህ ነው። ይህን አንደርስታንድ ማድረግ ነው። ነገር ግን ይህ ለራስ ብሔር አባሎች ብቻ አይደለም መስራት ያለበት። ለምሳሌ እዚህ ሀገር ውስጥ የዓለም አቀፍ ተቋማት በሚያውቁት መጠን የአማራ ህዝብ ለ27 ዓመት በፊታውራ ህወሓት በፊታውራሪነት የሚመራው ኢህአዴግ ውስጥ የአማራ ህዝብ ከየትኛውም የሀገሪቱ አካባቢ ሲፈናቀል ሲታስር ነበረ። ይህም ኦፕንሊ ሪጀክት ማድረግ እንትን መቃወም ያስፈልጋል። ከዚህ ነው የምንጀምረው። የራሳችን ብሔር የሆነ ነገር ሲደርስ አለ እሱም ምንድና እሱንም መውቀስ አለብን። ትክክል ነው፣ ግን ለሁሉም ማህበረሰብ እንዲሰራ ማድረግ አለብን። ምንድነው ይህ ማህበረሰብ አለ የኢትዮጵያ ህብረተሰብ ለ20 ምናምን ዓመት ሰቆቃ ደርሶብኛል ብሎ በተለያዩ ሰልፎች አዲስ አበባ፣ ደቡብ፣ ኦሮሚያ ክልል፣ አማራ ክልል የትም ቦታ ሰልፍ ወጡ ሲያሳይ ይህን መቀበል ያስፈልጋል።
መልካም፣ በርካታ ሀሳቦች ተነስተዋል። ክርክሩ ይቀጥላል፣ ውይይቱም እንደዚሁ። መልካም መንገዶችን የሚጠቅሙ ሀሳቦችን ማቅረብ እድል አለ ብዬ ተስፋ አድርጋለሁ። ሳይረፍድ ግጭቶች ወደ ከፋ አዝማሚያ ሳያመሩ በሁሉም አቅጣጫ ያሉ ኢትዮጵያውያን በሙሉ የተሻለ አማራጮችን የሚመለከቱበት እድል እንደሚፈጠር ተስፋ አድርጋለሁ። ለአሁኑ ግን ተከራካሪዎች አቶ ባንታየሁ ሽፈራው በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስ መምህር፣ አቶ የማነ ካሳ በመቀሌ ዩኒቨርሲቲ የሕግ መምህር፣ እንግዶች ሁለታችሁንም ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
አመሰግናለሁ።
አሉላን ለዝግጅቱ ከዚህ ከስቱዲዮ አመሰግናለሁ። እኔም ወደ ተከታዩ ቅንብር እንለፍ። እሰጥ አገባ ይቅርታ፣ የደቡብ ጉዳይ
የደቡብ ክልልን ቀጣይ አከላለልና አጣ ፈንታ በተመለከተ የተለያዩ አማራጮች የቀረቡበት የጥናት ውጤት ከትናንት በስቲያ ወጥቶ በመሆራን ውይይት የተደረገበት መሆኑ ተዘግቧል። ደቡብ ክልል አንድ ሆኖ እንዲቀጥል ማድረግ የመጀመሪያና የተሻለ አማራጭ ተብሏል። በሁለተኛ አማራጭነት አሁን ካለው ክልል ከሁለት እስከ አምስት የሚደርሱ ክልሎችን መፍጠር የሚል ሐሳብ በጥናት ውስጥ ሲዳማ ዞን፣ ሐዋሳ ከተማ እንዲሁም በአማሮ ልዩ ወረዳና በጉራጌ ዞንም ሶስት ወረዳዎች በቀጥታ ያልተካተቱ መሆኑ ተነግሯል። አሁን ያለው አገራዊና ክልላዊ ሁኔታ ድባብ ከስሜት ውጪ የሆነ መረጃ ለመሰብሰብ ችግር እንደሆነበት የጥናት ቡድኑ አስታውቋል። ይሁን እንጂ ከአከባቢዎቹ በተለያዩ መንገዶች ካሰባሰቡት የህዝብ አስተያየት ስሜታቸው በበቂ ሁኔታ መንጸባረቁም ተገልጧል። በውይይቱ ላይ ከተሳተፉት ሁለት ምሁራን ጋር የተደረገው እስክንድር ፍሬ ያጠናቀረው ዘገባ የመጀመሪያ ክፍል በትናንት ምሽት ስርጭታችን መስተናገዱ ይታወሳል። ሁለተኛውና ተከታዩ ክፍል ቀጥሎ ይቀርባል።
በደቡብ ብሔር ብሔረሰቦችና ህዝቦች ክልል የተለያዩ ዞኖች እየተነሱ ባሉ ጥያቄዎች ምክንያት የወደፊቱ ነገር ግልጽ አይደለም። የ21 ዞኖች፣ የ3 ልዩ ወረዳዎችና የ209 ወረዳዎች ቀጣይ ጣፋንታ በንጥልጥል ላይ ነው። ከ22 ሚሊዮን በላይ የክልሉ ነዋሪዎችም ሂደቱን በትኩረት ይከታተላሉ። ከ21 ዞኖች 10ሩ የክልልነውን ጥያቄ ያቀረቡበት የዚህ የኢትዮጵያ ክፍል ፈተና ቀላል አይመስልም። የክልሉ ገዢ ፓርቲ የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን በሳይንሳዊ መንገድ አስጠናሁት ያለው ያከላለል ጥናት ይፋ የተደረገውም በዚህ ሁሉ መሃል ነው። 20 አባላትን ያካተተው የምሁራን አጥኚ ቡድን የክልሉን ነዋሪዎች ፍላጎትና ሌሎች ሁኔታዎችን ከግምት ያስገቡ ያላቸውን 3 አማራጮችን ያቀረበው። አንደኛውና የተሻለው አማራጭ ደቡብ ክልልን ባለበት በአንድነት ማስቀጠል ነው ብሏል። ይህ ካልሆነ ግን ሁለተኛው አማራጭ ከሁለት እስከ 5 የሚደርሱና በርካታ ማዕከላት ያሏቸውን አዳዲስ ክልሎች መፍጠር መሆኑን አመልክቷል። ሶስተኛው አማራጭ ደግሞ የአገሪቱ የፖለቲካ ሁኔታ እስኪረጋጋ የክልል ጥያቄዎችን ማቆየት ነው። የጥናቱ ውጤት የቀረበላቸው ምሁራን ታዲያ ጥያቄዎችን ጠይቀዋል፣ የተለያዩ አስተያየቶችን ሰንዝረዋል። የክልሉ ገዢ ፓርቲ ደኢህዴን ፖለቲካዊ ውሳኔ በወሰነበት ሁኔታ የጥናቱ ፋይዳ ምን እንደሆነ የጠየቁት የኢዜማ መሪ ዶክተር ብርሃኑ ነጋ ናቸው።
ድርጅቱ ሲዳማ ክልል መሆን አለበት ብሎ ይሄው በዚህ ሰሞን የተገባበት ቅርስ ውስጥ ገብተናል። ይሄ ጥናት ለፖሊሲ ግብአት የሚሆን ከሆነ ምንም አይነት ውሳኔ ከመወሰኑ በፊት ጥናቱ ቢያንስ በድርጅቱ ውስጥ ወይም በህብረተሰቡ ውስጥ ግንዛቤ እንዲያገኝ አድርጎ ከዛ በኋላ ውሳኔ መስጠት አንድ ነገር። ውሳኔ ከተሰጠ በኋላ ያ ውሳኔ ደግሞ ያን ጊዜ ውሳኔ ሳይሆን በጣም ሰፊ ኢምፕሊኬሽን ያለው ውሳኔ ከተሰጠ በኋላ፣ ህዝብ ከተጋጨ በኋላ፣ ሰው ብዙ ደም ከፈሰሰ በኋላ፣ ብዙ ንብረት ከፈረሰ በኋላ አሁን ስለ ጥናት እንወያያላችሁ ነው አንደኛው። ሁለተኛው ደግሞ ይሄንን ጥናት ያጠኑት ሰዎች ጥናቱን ምሁራን ስብሰባ ላይ ሲያቀርቡ አስዩም የሚደረገው ከዚህ ከምሁራን ስብሰባ ያገኙትን ሐሳቦች አካተው ዘን ጥናቱን የመጨረሻ እንትን ያረጉታል። ራይት። ይሄ ከመሆኑ በፊት ግን ትላንትና ጋዜጣዊ መግለጫ ሰጣችሁ፣ ይሄን ጥናት አድርገናል፣ የጥናቱ ውጤት ይሄ ነው ብላችሁ ኦፊሻሊ ተናግራችኋል። ሶ ምንድነው የምናረገው? እዚህ አትሊስት የምናረገው ነገር አንድ የሆነ የሚጠቅመው ነገር አለ። ይሄን ነገር ለማስተካከል ካልን ዘን አክቲቭሊ እንሳተፍ። ይሄን ግን ንገሩን፣ ምንድነው የሚሆነው?
የጥናት ቡድኑ ምክትል ሰብሳቢና የደኢህዴን የሥራ አስፈጻሚ ኮሚቴ አባል ዶክተር ኤርጎጌ ተስፋዬ ለዚህ ጥያቄ ምን ላይ ሰጥተዋል።
ዝም ብሎ ለማወያየት ያህል የምንወያይበት አይደለም። እንደዛ ታስቦ ከሆነ ምሁራኑ ተወያይተዋል ለማለትም አይደለም። ከዚህም የሚወሰድ ግብአት አለ። የጥናቱን የራሱን አካሄድ ሄዶ ይዞ የመጣ ውጤት አለ። ነገር ግን የበለጠ ደግሞ የቀረበ ውሳኔ ለመወሰን ይሄ ውይይት ጠቃሚ ነው፣ ከዚህ የምንወስደው ግብአት አለ ተብሎ ነው እንጂ ውይይቱ ቀደም እንዳልኩት ተወያይተዋል፣ ምሁራንም አውቀውታል፣ ህብረተሰቡም አውቀውታል በሚል ብቻ የሚታለፍ እንዳይደለ ቢያዝልን።
በውይይቱ ላይ የተሳተፉት ምሁራን የደቡብ ክልልን የወደፊት ዕጣ ፈንታ በተመለከተ በቀረቡት 3 አማራጮች ላይ ያላቸው አስተያየት የተለያየ ነው። የማህበረሰብ ጤና አማካሪ የሆኑትና በወቅታዊ ጉዳዮች ላይ አስተያየት በመስጠት የሚታወቁት ዶክተር ኤርሲዶ ለንዴቦ ደቡብን ከሁለት እስከ 5 ወደሚደርሱ ክልሎች መክፈል የተሻለ መሆኑን ያምናሉ።
አማራጫ እንዲህ ብቻ አይመስለኝም። ማሆን አማራጫ እንደው ደቡብን እንደ አንድ ማስቀጠል ምናምን የሚለው ብቻ አይመስለኝም። ምክንያቱም ሲዳማ ዞን የክልል የመሆን ጥያቄ መጥቶ ምርጫ ቦርድ ስኬጁል አደረጋለን በአምስት ወር ውስጥ ሪፈረንደም አደርጋለሁ ብሎ ስለጨረሰ አሁን ደቡብን እንዳንድ ማስቀጠል የሚለው ነገር ብዙ የሚያስኬድ አይመስለኝም። ደቡቦች የዛሬ 20 ሰምቲንግ ዓመት ሲመሰረት 10 ሚሊዮን ህዝብ ነው አለ የማይሞላ የነበረ ክልል ነው። ያኔ በዛ ሁኔታ የመምጣቱ የሰጠው ብዙ ጥቅም አለ ጥናቱም ላይ ተጠቅሷል። አሁን ወደኋላ ሄደና ምንም ማድረግ ስለማንችል ጥሩ ነው ያ። አሁን ግን 20 ሚሊዮን ህዝብ ደርሷል። አሁን ሚሊዮን ህዝብ ማለት የአንዳንድ ትንሽ ሀገሮች ፖፑሌሽን ነው። ስለዚህ በአንድ ክልል በፌደራል ደረጃጀት በአንድ ክልል ብቻ መሆኑ እኔ ጥሩ ነው ብዬ አላስብም። በደንብ ዲሴንትራላይዝድ ወደሆነ ሰባዊ መብትን ወደሚጠብቅ ልማት ወደሚያልተማከለ አገልግሎት እና ወዳልተማከለ እንትን ቢከፈል ጥሩ ነው። ስንት ይሁን ምናምን የሚለው ግን ወደ ሀገሪቱ ህግ ነው መሄድ ያለብን። ህጎቹ ናቸው መታየት ያለባቸው። ምክንያቱም አራት አምስት ይሁንም እኮ በህገ መንግስቱ ከሄድክ ልክ ሊሆን ይችላል ላይሆንም ይችላል። ጥናት አቅራቢዎቹ አንዳንዶቹ በግልጽ የሚሉት አለ የኢትዮጵያ ማንነት ቋንቋ ላይ እና ብሔር ላይ ተመሰረተ ነው ክልሉ፣ ነገር ግን ፕራክቲካሊ ስንመጣ ደቡብ እንደሱ አይደለም የሚሉ አሉ። ስለዚህ ይሄ ማለት እኮ ህገ መንግስቱ አልተተገበረም ማለት ነው እዛ አይደል ከምናውቀው። ስለዚህ እኔ አሁን አጠቃላይ ሀገሪቷ ፌዴራሊዝም ቢታይ ነው ትክክል የሚለው የአስተዳደር አመቺነትን፣ ጂኦግራፊን፣ ቋንቋን፣ የመልማት አቅምን፣ ከዚህ በፊት የተሰሩ የጋራ እሴቶችን ፊዚካልም በያዘ መንገድ አዲስ ቢመጣና ካሁን በኋላ ቢያንስ 10 20 30 ማለት በትንሹ 30 አመት የሚያኖር ጥሩ አደረጃጀት ቢመጣ ጥሩ ነው ብዬ አስባለሁ።
እዚህ ላይ ግልጽ ያድርጉልኝና ደቡብ እንደ ደቡብ አንድ ሆኖ መቀጠሉ የተሻለ አማራጭ አይደለም ከሚል ነው ወይስ የሲዳማ ጉዳይ ያለቀለት ነው ከሚል ነው? ይሄንና ሁለተኛው አማራጭ የተሻለ ነው የሚሉኝ
የተሻለ አማራጭ አይደለም ከሚል ነው። በተጨማሪ ደግሞ ኦሬዲ ያለቁ ነገሮችም ስላሉ ያለቀ ጉዳይ አይደለም የሚሉ ሰዎች ከምን አምጥተው እንደገና ያለቀ ጉዳይ አይደለም እንደሚሉ ነው ግራ የሚገባኝ። ምክንያቱም በአገሪቱ ህገ መንግስት መሰረት ጠየቁ። በአገሪቱ ህገ መንግስት መሰረት ምርጫ ቦርድ ሪፈረንደም እያዘጋጀ ነው። ስለዚህ ቀስቀሰና ሳምነን ህዝቡን ደቡብ ይቀጥል የሚለውን ምርጫ ሲዳማዎች ይመርጣሉ ከሚል ተስፋ ከሆነ ጥሩ ነው ተስፋው።
እንደዛም ሆኖ እርሶ ግን ሁለተኛው አማራጭ ይሻላል ነው?
እንደዛም ሆኖ ሁለተኛው አማራጭ ይሻላል ነው የኔ ምርጫ ማለት ነው።
ለረጅም አመታት ያገለገሉት ዲፕሎማት አምባሳደር ጥሩነህ ዜና በበኩላቸው ደቡብን ባለበት ማስቀጠል የተሻለ አማራጭ መሆኑን ይናገራሉ።
ብቻ የመጀመሪያውን ወዳለሁ። ትልቅ እስከሆንክ ድረስ ጥቅም አለ። ትልቅ እስከሆንክ ድረስ አጥኚዎቹ ያቀረቡት ነገር ፖለቲካሊ ማቹር ዳክ ነው። ለምን ብትለኝ ቻይና ለምን ነው ለምን አሁን ፊሎሶፋ አድርግ የጀመረችው ኢኮኖሚካሊ ፖፑሌሽን ዋይዝ ትልቅ ስለሆነች ነው። አሜሪካ ለምን ነው አለምን የሚገዛው ትልቅ ስለሆነ ነው። በሁለቱም በፖፑሌሽኑ በኢኮኖሚውም ትልቅ ስለሆነ ትንሽ ስትሆን የሚሰማ ኃይል ነው የሚያዳምጥህ የለም ትንሽ ነህ ለምን ታንሳለህ? ጥቅም የማያመጣ ከሆነ ጥቅም ደግሞ የሚያመጣበትን መንገድ እኔ አላየሁም እስካሁን ድረስ አዝበና ኢኮኖሚስት። ምክንያቱም የኢትዮጵያ ፌዴራል መንግስቱ ገንዘብ የሚያከፋፍል በፖፑሌሽን ነው በድህነትና በፖፑሌሽን ፋክተር። ስለዚህ ክልል በመሆን የሚያመጣ ነገር እስካሁን መኖሩ አላረጋገጥኩም። ክልል በመሆን ኦፍኮርስ ተጨማሪ ሪሶርስ ተጨማሪ ነገር የሚመጣ ከሆነ ጥሩ ነው። ግን ተጨማሪ ነገር የማይመጣ ከሆነ ለምንድን ነው ትልቅ ሆነ ተጽዕኖ የማትፈጥረው በአገሪቱ ላይ በሚደረገው ነገር ላይ? ትልቅ ሆነ ለምንድን ነው ትልቅ ነገር የማትሰሩት የማታስቡ? እኔ እንደ ኢትዮጵያዊ አሁን የማስበው ክልሎቹ ተለቅ ያለ አሁን ካለውም የበለጠ ስልጣን ተሰጥቷቸው የበለጠ ጥሩ ነገር በራሳቸው አምነው በራሳቸው አስበው በራሳቸው አቅሮ እንዲሰሩና እርስ በርስ እንዲወዳደሩ ነው። አሁን እንደሚያድርጉት የፖለቲካ የሽኩቻ ፊውደል እንትን ውድድር ሳይሆን የኢኮኖሚ የፖለቲካ ነው። ይብስለት ያለበት ነገር ቢፈጥሩ ነው ደስ ይበለኝ። ስለዚህ መከፋፈሉ በመሰረቱ አልወደውም። በእኔ አእምሮ ውስጥ የለም። አንድ መሆን አገሪቱም ተጠናክራ አንድ ሆነ ዲሞክራሲውን ወደ ታች ማውረድ ይቻላል። ህገ መንግስቱ ይፈቅዳል። ስልጣን ከታች እስከ ወረዳ መሄድ አለበት ነው የሚለው። ይህንን ለምን አናጠናክርም? ለምን ወደ ታች አይወርድም? ለዞን ሁሉን ስልጣን ለምን አንሰጥ? አሁን ተዋጥን ምናምን የሚሉት ያን ጊዜ ዞኑ ላይ ከፍተኛ ነገር ሲሰሩ ስልጣናቸውን ኤክሰርሳይዝ ሲያደርጉ ሊደመጡ ሊታዩ ይችላሉ።
የደቡብን ቀጣይ ዕጣ ፈንታ አስመልክቶ በተዘጋጀው የውይይት መድረክ የተሳተፉ ምሁራን በርካታ አስተያየቶችን ሰንዝረዋል። ህገ መንግስቱና በአገሪቱ እየተተገበረ ያለው የፌዴራሊዝም አይነት በራሳቸው የችግሩ ምንጭ መሆናቸውን የተናገሩ አሉ። የደቡብ ኢትዮጵያን ችግር ከደቡብ ኢትዮጵያ አንጻር ብቻ በማየት ፈታለው ማለት ዘበት ነው ብለዋል አንድ ተሳታፊ። ትልቁ ዝሆን ካልታከመ እግሩ ቢታከምም መፍትሄ ሊሆን አይችልም ነው ያሉት። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እናመሰግናለን እስክንድር። እንዲሁም አስተያየቶቻቸውን የሰጡት ሁሉ ንግግሩ ይቀጥላል። ተሳትፉ። ቀሪው የማጠቃለያ ዜና ይሆናል። አዲሱ
ሰሜን ኮሪያ ጠብጫሪ ጦርነት ናፋቂ የምትላትን ደቡብ ኮሪያን ለማስጠንቀቅ ባለችው ምክንያት ተምዘግዛጊ ሚሳኤል ሙከራዋን በቅርቡ ማካሄዷን በኦፊሴል አስታወቀች። ሰሜን ኮሪያው መንግስታዊ መገናኛ አውታር እንደዘገበው ፕሬዚዳንቱ የሰሜን ኮሪያ ማለት ነው ኪም ጆንግ ኡን የዛሬውን የሚሳኤል ሙከራ ሲጎበኙ የሚያሳይ ፎቶግራፍ ይፋ ሆኗል። ኢራን የመካከለኛ ርቀት ሚሳኤል ሙከራ በመተኮስ በፋርስ ባህረ ሰላጤ ያለውን ውጥረት አባባሷን አንድ በስም መጠቀስ ያልፈለጉ የዩናይትድ ስቴትስ ወታደራዊ ባለስልጣን አስታወቁ። ባለስልጣኑ ትናንት አሙስ እንደገለጡት የረቡዕ ዕለታው የኢራን ሚሳኤል ሙከራ የዩናይትድ ስቴትስን ወታደራዊ ጦር ሰፈር የሚያሰጋ አልነበረም። ሆንግ ኮንግ ውስጥ ከ1000 በላይ ተቃዋሚዎች በከተማይቱ ዓለም አቀፍ አውሮፕላን ጣቢያ ዛሬ አርብ የመቀመጥ አድማ ማካሄዳቸው ተሰማ። ቀደም ሲል ካካሄዷቸው የተቃዋሙ መካከል አንዳንዶቹ ደም ያፋሰሱ እንደነበር አይዘነጋም። ሰልፈኛውን ለመበተን ፖሊስ የወሰደውን እርምጃ ጥቁር የለበሱ ተቃዋሚዎችና የአውሮፕላን ጣቢያ ሰራተኞቹ በብርቱ ነቅፈዋል።
ዝግጅታችን በዚህ ተጠናቀቀ። ክቡራትና ክቡራን አድማጮች የትግርኛ ዝግጅት ይቀጥላል። በእኛ በኩል ሰላም፣ በደህና ደሩ።